ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን። ዛሬ ለቱ በዚያ ሀገር አቆጣጠር May 4 2014 ሲሆን ዞተር ምሽት በKFCD 990 AM ከ7 ሰዓት ከ30 ጀምሮ በኢስተርን ሰዓት አቆጣጠር ማለት ነው የምናስተላልፈውን ሳምንታዊ መርሃ ግብራችንን ጀመርን። ጠናስጥልኝ ውድ አድማጮቻችን እንደምን ሰነበታችሁ? አድማጮች ዝግጅታችንን በቀጥታ ለመስማት ካልቻላችሁ ወይም ባየር ሰዓት በሚተላለፍበት ሰዓት ካልተመቻችሁ ማለት ነው ሳምንቱን ሙሉ በተመቻቸ ቦታ ሆናችሁ በስልክ የሳምንቱን ፕሮግራም መስማት የምትችሉ መሆናችሁን እየገለጽን የስልክ ቁጥራችን 7124329790 ነው። ደግሞ አለው 7124329790 ነው። ምንም አይነት አክሰስ ኮድ ወይንም ተጨማሪ ቁጥር ሳይያስፈልጋችሁ በቀጥታ ይሄን ስልክ በመደወል ፕሮግራማችንን መስማት ይችላልላችሁ። አንዳንድ ጊዜ ካንዳንድ አድማጮች እንደደረሰን በመጀመሪያ ሲደወል ምንም አይነት ድምጽ አይሰጥም፣ መልሳችሁ ሲደውሉ ግን በቀጥታ ወደ ፕሮግራሙ ይዟችሁ ይሄዳል። ዛሬም እንደወትሮው የተለያዩ መርሃ ግብሮችን ይዘን ቀርበናል። በቅድሚያ ባለፈው ሳምንት በገዛ የቅርብ ዘመዱ የ6 አመት ህፃን ሳለ በመደፈሩ ለ32 አመታት ያህል የግብረ ሰዶማዊ ፈጻሚ ከነበረው ከኢሊያና ጋር ያደረግነው ቃለ ምልልስ አለ። በነገራችን ላይ ኢሊያና የቃለ ምልልስ ስሙ ነው፣ እነተኛ ስሙ አይደለም። ያ ቃለ ምልልስ አልተገባደደም፣ ያደረግነው ውይይት ገና አላለቀም። የዚህ ውይይት ሁለተኛ ክፍል ዛሬ ይዘን እንቀርባለን። ውይይቱ በተለያየ ቦታ የተለያዩ ጉዳዮችን እያነሳ በማከራከር ላይ እንዳለ መገንዘብ ችለናል። የኛ አላማ የተደበቀውን ህብረተሰባችን ውስጥ የተደበቀውን ወይንም ታቡ የሆነውን ነገር አውቶ ለማሳየትና መጪው ትውልድ በተለያየ መንገድ የሚቀርብለትን ነገር እንዳይታለል ለራስም ለሀገርም ለመንፈሳዊ ህይወትም ከማይጠቅም ነገር ውስጥ እንዳይገባ ግንዛቤን ለማስጨበጥ መሆኑን እንዲታወቅልን እያሳሰብን፣ ስለዚህ ፕሮግራም ያላችሁን አስተያየት፣ ሀሳብ ወይንም ቅሬታ ወይንም ድጋፍ በድረገጻችን ውስጥ ማለትም www.ethiopianthisweek.com በመግባት ኮንታክት አስ የሚለውን በመጫን አስተያየታችሁን ላኩልን፣ አስተያየታችሁን እናቀርባለን። በሁለተኛው የመርሃ ግብራችን ክፍል ደግሞ በሚቀጥለው ሳምንት ሜይ 11 2014 ማለት ነው፣ እሁድ ለት ነው የሚውለው። በዛን ቀን አጋጣሚ የእናቶች ቀን ነው። በዚህ አጋጣሚ ካሁኑ ለመላው እናቶች ሃፒ ማዘርስ ዴይ እያልን በሜይ 11 2014 በቦልቲሞር ከተማ የሚዘጋጅ የቤተሰብ መገናኛ ፕሮግራም አለ። ከፕሮግራሟ ዋና አዘጋጅ ከጋዜጠኛ ቤተልሔም ሰለሞን ወይንም ቤቲ 120 የፕሮግራማችን ተባባሪ ናት ጋራ ያደረግነው ስለ ፕሮግራሙ የምትነግረን ነገር ይኖራል። ከእሷ ጋር ያደረግነው ቆይታ አለ፣ ያንንም ይዘን እንቀርብላችኋለን። በድጋሚ መልካም ሰንበትን የተመኘን ወደ መጀመሪያው ፕሮግራማችን በዚች የመሸጋገሪያ ሙዚቃ እንሄዳለን። አብራችሁን ቆዩ። አድማጮቻችን ፕሮግራማችን በስልክ መስመር ምክንያት በሚገባል ይተላለፍ አልቻለም። እንግዳችን ኢሊያናን አሁን መስመር ላይ አግኝተነዋል። ካቆምንበትን ቀጥላለን። ኢሊያና ይስማሃል? ሰማኛለህ?
በጣም እንሰማኝ።
እሺ እሺ ኢሊያና፣ ቀደም ስንወያይ አንድ ጉዳይ አንስተን ነበር። ከዚህ በፊት በመንግስት ደረጃ በግብረ ሰዶማዊ ወንጀል የተከሰሰ ሰው የይቅርታ እንዳይደረግለትና የእድሜ ልክ ስርዓት እንዲደረግ የሚል ውይይት በፓርላማው እንደተደረገ የሚል ውሳኔ ሰምተን ነበረ። ከዛ በኋላ ውይይቱ እንደገና ደግሞ ይህንን በሰማንበት ሁኔታ ላይ ያለን ደግሞ አይ አሁን ያለው ቅጣት በቂ ነው የሚል ደግሞ ሌላ ማስተባበያ ከመንግስት በኩል ደግሞ ተሰጥቶ ነበር። እና እንግዲህ አንተ በዚህ ህይወት ውስጥ 32 ዓመት ተሳልፈሃል። ብዙ መከራዎችና ችግሮች ደርሰውብሃል። እንደውም ከዚህ ሌላም የኤችአይቪ ፖዚቲቭ ተሸካሚም ሆነሃል እና ብዙ የህይወት መከራዎች ደርሰውብሃል እና ይሄ ነገር ላለው ትውልድ ትምህርት እንዲሆንና ያንተ የራስህ ህይወት ራሱ ትልቅ ትምህርት ነው። እንደገና ደግሞ ወደዚህ ህይወት ምናልባት በተለያዩ ጥቅማ ጥቅሞች ተሳስተው ተታለው ለሚገቡ ወጣቶች እንደ መቀጣጫም እንዲሆናቸው ምህረት የሌለው ወንጀል የሚባለው ነገር እንደ አርጩም የሆነ መንገዳቸውን ሊገታቸውና ወደዚህ ሀሳብ እንዳይገቡ ሊያረጋቸው አይችልም ወይ ብለህ ታስባለህ? እና እስኪ ይህንን ባጭሩ መልስልንና ወደሚቀጥለው ጥያቄ እሄዳለሁኝ።
አመሰግናለሁ። ያው በእግዚአብሔርም ሆነ በባህሉ ማንሳት ታየው የግብረ ሰዶማዊ ወንጀል ከባድ ወንጀል መሆኑ የታወቀ ነው። ነገር ግን በመንግስት ደረጃ እንደተባለው አሁን እንደሚወረስ ከ25 ዓመት የሚያሳስሩ ቢጸድቅ የሚያተርፈው ነገር
ትንሽ ድምፅን ከፍ አድርገው ይቅርታ ኢሊያና፣
ከፍተኛ የሆነ ሄለ
ድምፅን ከፍ አድርገው ትንሽ። እሺ
ህይወቱ አሁን ሳሁን
ይሰማል?
አሁን
ጥሩ ነው። እሺ
በ25 ዓመት ፍርድ የሚያሰጡ ነው ቢፈርድ ተጎጂው ህብረተሰቡ ነው እንጂ ተጠቃሚነቱ የሚያመዝን አይመስለኝም። በሚያሳስብ ለምን እንደዚህ አልክ ብትለኝ በእስር ቤት ውስጥ ያለውን ህይወት አብዛኛውን ህይወቱ ስለማውቀው ነው። እስር ቤት ውስጥ በዚህ ድርጊት ውስጥ ያሉ ልጆች ታስረው እንደው ለስሙ የተወሰነ ሰዓት ይገለላሉ፣ ወይም ደግሞ በጣም በቆሻሻ ሁኔታ ስማቸው እንዲጠራ ወይም እንዲሰደቡ ይሆናሉ እንጂ ከተወሰነ ጊዜ በኋላ በሚገርም ሁኔታ እዛው አብረው የታሰሩ የሁለት ዓመት የሶስት ዓመት የአስራ አምስት ዓመትን ፍርደኛ የሆኑት በሙሉ በሚገርም ሁኔታ ከግብረ ሰዶማውያን ጋር ግንኙነት ይፈጽማሉ። ያም እንዴት ነው የሚፈጽሙት? ብለሽት በሚገርም ሁኔታ ሻወር ቤት አለ ወይም ደግሞ ጠብቁልኝ ተብሎ በተራ ተራ በሚገርም ሁኔታ ወይም ሽንት ቤት ሊሆን ይችላል ወይም መኝታ ቤት ውስጥ ምራስ እዛው ሊሆን ይችላል። ሰው በሌለበት ሰዓት ተጠባብቀው እንዲህ አይነትን ድርጊት ስለሚፈጽሙት ድርጊቱ ጭራሽ እየባሰ በዚህ ህይወት ያሉ ሰዎች ታስረው አሁን ከአመት ቢቀመጡ እዛ ድርጊቱን ይበልጥ ያፋፉታል ስለምል በእኔ በኩል በዚህ ህይወት ያሉትን ሰዎች በምን ምክንያት በዚህ ህይወት ሊገቡ ቻሉ? አንተ እንዳልከው በተለያየ መንገድ ተታለው ከሆኑ እና ወይም ደግሞ ተገደው ተደፍረው ከሆነ እና ወይም ደግሞ ራሳቸው በዚህ ህይወት ፈልቀው ፈልገው ደፋሪ ከሆኑ የወንጀሉ አይነት ልዩነት የሚፈጥር ይመስለኛል። ከባድ ወይም ቀላል የሚለው እንደ ግብረ ሰዶማውያኖቹ ልምድ ወይም አገባብ ሁኔታ ይወስነዋል እለዋለሁ።
እሺ፣
ከድሎት አንጻር የሚያዩትና በተለያየ ጥቅማ ጥቅም ከገቡት አንጻር ነው የሚሉት ወይም ደግሞ አስገድዶ በመደፈር
አዎ እሺ፣ ጥሩ ነው ሊያና፣ አመሰግናለሁ። እንደው ጊዜ ስላነሰኝ ነው እንጂ በዚህ ጉዳይ ላይ ሰፋ አድርገን ብንወያይ ደስ ይለኛል። እኔ ማለት የፈለኩት በአብዛኛው ደፋሪዎች ተደፋሪዎቹን ሳይሆን ደፋሪዎቹን ነው። ይሄንን የሚያረጉ ሰዎች የድሜ ልክ ቅጣት እንደሚጠብቃቸው ካወቁ ምናልባት እነዚህ ደፋሪዎች እንደዚህ አይነት ከባድ ቅጣት ካለ ምናልባት ሊሰበሰቡ ይችላሉ፣ ሊፈሩ ይችላሉ የሚል አመለካከት ስላለኝ ነው ይሄንን ጥያቄ ያነሳሁት። እንግዲህ ከዛ አንጻር እንድታዩ ብዬ ነው። የሚደፍሩትን ነው የተደፈሩትንማ ቪክቲም ናቸው እነሱማ፣ ያው የዚህ ጉዳት ተደራሾች ሆነዋል። ግን ይሄንን የሚያረጉት እንግዲህ የተለያዩ ሰዎች ናቸው። እነዛ ደፋሪዎቹን ማስፈራሪያ ሊሆን ይችላል፣ የሞት ያህል ቅጣት ሊሆን ይችላል፣ ምናልባት ከዚህ ክፉ ተግባራቸው ራሳቸውን ሊቆጥቡ ይችላሉ በሚል ሁኔታ ነው። ቅጣቱ ጠበቅ ቢል ይረዳል፣ አንተ ደግሞ የዛ ጥቃት ሰለባ በመሆንህ ምናልባት ይሄ ነገር ትክክል ነው ሊሆን ይችላል የሚል የራስን አስተያየት ፈልጌ ነው ይሄንን ጥያቄ ያቀረብኩልህ ማለት ነው።
እሺ 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 እንደነገርኩም።
እሺ እሺ። ሌላው እንግዲህ ወደ መጨረሻው ነው ምን ሄደው አሁን ይሄ ፕሮግራም እንደበታቀው በአብዛኛው ውጪ ተላልፋል። ውጪ ተላልፋል ማለት በአገር ቤት አይሰማ ማለት አይደለም። በፌስቡክ፣ በትዊተር፣ በተለያዩ ፕሮግራሞችም ላይ እናቀርባለን ይሄን ውይይትና ብዙ ኢትዮጵያውያን ይሰሙታል የሚል ተስፋ አለን። በተለያዩ ትልቅ ሚዲያዎች ላይ ቀርባሉና እንደው በአንተ በኩል ላለፉት 32 አመታት ያሳለፍካቸው ህይወት ቀላል ህይወት አይደለምና በውጪ ላለው ኢትዮጵያዊ የምታስተላልፈው መልእክት ምንድነው? በተለይ ከዚህ ህይወት ለወጣችሁ በዚህ ህይወት ውስጥ ለነበራችሁ ሰዎች እና እንደገና ከዚህ ህይወት ውስጥ ወጣችሁ አሁን ወደ ትክክለኛው ማህበራዊ ህይወት ለተመለሳችሁ ሰዎች የውጪው ያለው ማህበረሰብ ለእናንተ ምን አይነት ድጋፍ ማድረግ አለበት? ምን አይነት ድጋፍ በመልበት ጊዜ የሞራል ሊሆን ይችላል፣ የማቴሪያል ሊሆን ይችላል፣ የሐሳብ ሊሆን ይችላል፣ የተለያዩ ነገሮች ሊሆኑ ይችላሉ። ብዙ ጊዜ ደግሞ እንደማየው ችግሮችም ከሀገር ውስጥ ብቻ አይደለም የሚመጡት፣ ከውጭም አብረው ይመጣሉና እንደው ካለህ የህይወት ልምድ በመነሳት የምታስተላልፈው መልእክት ምንድነው ውጭ ላለው ማህበረሰብ? ይሄ የመጨረሻ ጥያቄ ይሆናል ኤሊያና። በእኔ በኩል በጣም አመሰግናለሁ።
እኔ በእውነት ነው የምልህ ካላችሁ በቅድሚያ የማመሰግነው አንተን ነው። በዚህ በኩል በዚህ ህይወት ያሳለፍነውን ልጆችን ፈልገ አግኝተ ለማናገር ጥረት ማድረግ ትልቅ ነገር ነው። ምን በዚህ ሰዓት በእውነት ነው የምልህ ግብረ ሰዶማዊ ህይወት ውስጥ ያሉ ልጆች የህይወታችንን ገጽታና ታሪክ በኢትዮጵያ ውስጥ ያለውን ጠቅላላ ማህበረሰብ ብትጠይቀው ወይም ደግሞ ቪዲዮን ያዩት ለቤተሰቦቻችንም ሆነ በሚያውቁን ሰዎች ዘንድ የደረሰብን መከራና ስቃይ እግዚአብሔርና ልመርተን የምናውቀው በእውነት ነው የምንልህ በእኛ ይብቃ ብለን በመውጣታችን ምክንያት ብዙ መከራ ነው የደረሰብን። ግን ያው የመረጋት አቅሙ የተለያየ ስለሆነ በሚል ወይም ደግሞ የህዝባችን የኢትዮጵያ ባህልና አኗኗር ያው እንደምታውቀው በጣም የጠበቀና ሃይማኖታዊ ወይም ግብረ ገብነታችን ምግባራችን ለየት ያለ ሲሆን የባህል ወረራ ምስሉ ስለተሰማቸው ይመስለኛል ከባድ የሆነ የማብለልና የመቆጣት፣ የማዘን፣ የመቀየም፣ የመቅናት ደረጃ ላይ ደረሰች። ቢሆንም እንግዲህ መጀመሪያውኑ ለማስተማር ምንድነው ከቀደም ለማለት ስለሆነ ደግስ ይወስ ተባሉ ምንም ከፋን ነገር የለም። ግን ሰው በመሆናችን መጠን በጣም ታዝናለ፣ ግደፋጫለ፣ ብዙ ተስፋ መቁረጥ ትገባለ። ዋናው ግን በመላው ዓለም ላይ ያሉ ኢትዮጵያኖች ግን ተስማምተው በሚሆነው የደረሰው ልጆቻችሁ ወይም ደግሞ በወንድም በእህት በሚስት በቅርብ ዘመድ ደርሶ ቢሆንና ያ ሰውዬ ያንን ነገር ገልጾ ንግሯችሁ ቢሆን ምን ይሰማችሁ ነበር የሚለው ነገር ጭንቅላታቸው ላይ ጥያቄ እንዲያመላልሱ እና በዚህም በግብረ ሰዶም ህይወት መኖር ብቻ ሳይሆን በተለያየ አይነት በሽታ ተይዞ ሙሉ በሙሉ ቢገለልና መከራ ቢደርስበት ምን ይሰማችኋል የሚለውን ጥያቄ ለእነሱ ተዋለሁ። ለወገኖች ግን በይበልጥ እኔ ግን መመክራቸውና የማሳስባቸው ነገር ሴት ልጆቻቸውን እንዲጠብቁ፣ ወንድ ልጆቻቸውን እንዲጠብቁ ነው። በእውነት ነው የምልህ። ለምን በአሁኑ ሰዓት ከማን ጋር እንደሚውል ወንድ ልጅ የደረሰ ወንድ ልጅ እንዲሆን ይችላል፣ ህፃን እንዲሆን ይችላል፣ ዘመድ ሊሆን ይችላል፣ ደፋሪ ማን እንደሆነ በአሁኑ ሰዓት በእውነት ነው የምልህ አልታወቀም። የሃይማኖት አባት ይሆናል ወይ የቅርብ ወዳጅ ይሆናል፣ ያመኑት ያከበሩት የቀረቡት ትልቅ ሰው የተባለ የተፈራ ሰው የተከበረው ሰው ልጅ አልደፋሪ። ስለዚህ ወንድ ልጆቻቸው እንጠብቁ። ስለዚህ ያለውን ነገር በዝርዝር እንደ እህትና ወንድም የሆነ ልጆቻቸው እንዲመክሩ እንዲነግሩ ከሁሉም አስቀድሜ እመክራቸዋለሁ፣ አሳስባቸዋለሁ። ነገር ግን ለእኛ በተለይ በተለይ በከፍተኛ ሁኔታ ጸሎትና ምልጃን እንዲያደርጉልን ከቻሉ ደግሞ በተለያየ መንገድ ሊረዱ የሚችሉ ከሆነ በኢኮኖሚ ሊሆን ይችላል፣ በምክር አገልግሎት ሊሆን ይችላል፣ በተለያየ በሐኪሞች ወይም ደግሞ የስነ ልቦና ድጋፍ በማድረግ ሊሆን ይችላል። ብቻ የሚቻላቸውን እንዲያደርጉልን ከሁሉም በላይ ኃያልና ከምስጋኝ በሆነው በፈጣሪ በመድኃኒዓለም ስም መቼም ዛሬ ዳግማ ትንሣኤ ነው። ዳግም ትንሣኤኛ እንደተነሳን ሌሎችንም ደግሞ ለማንሳት ነው የሚኛ ፍላጎታችን። ሌሎችን በዚህ ህይወት ያሉ ብዙ ልጆች በእውነት ነው አሉ። የሚገርም ነገር እናንተ ይህንን ነገር ይህን ቲቪ አዘጋጅታችሁ ይህን መጽሐፍ አዘጋጃችሁ ምን ተጠቀማችሁ? ምንስ አገኛችሁ? ምንስ ለውጥ አመጣችሁ? ይኸው መንከራተት፣ ይኸው መሰደድ፣ ይኸው መሰደድ፣ ይኸው መዘለት፣ ይኸው በብዙ መከራና ስቀውስ ማለፍ ነው ያተረፋችሁት ምንድን ውስቲ ብለው በጣም በእኛ ተስፋ ቆርጠዋል። በሆነ ምግብ በዚህ ህይወት ያሉ ጓደኞቻችን። ስለዚህ እንግዲህ ያለውን ነገር መረዳት አቅሙ ድንዛቤው የተለያየ ቢሆንም እንግዲህ በተቻላችሁ አቅም በጸሎት እንዲሁም በኢኮኖሚ ድጋፍ እንድታደርጉልን ከሁሉ በላይ ወገናዊ ትብብራችሁ እንድታደርጉልን ስንል በአምላክ ስም እማጸናለሁ። ለምን በጣም በእውነት ነው የምልህ በአሁኑ ሰዓት ከወገን ከዘመድ አንድ ሰው ሊገናኝ ፈቃደኛ የሆነ የለም። ሁሉም ጥላኝቶኛል፣ ሁሉም ትቶኛል፣ ሁሉም በጣም ቆሻሻ አድርጎ ትሎኛል። ትምህርት ያላችሁን እንግዲህ ይታደርጉትን በልዑል እግዚአብሔር ስም አመሰግናለሁ ብለበልልኝ። በጣም በሆነ የምንለ ስሜት ውስጥ ከፍተኛ የሆነ ቁስለት ውስጥ ሁኝ ይህን ነገር የማስተላልፈው እንግዲህ ምን ማድረግ እንችላለን? ከእግዚአብሔር ጋር ሁሉ ይታገላለን።
በጣም አመሰግናለሁ ኢሊያና። በድጋሚ የድረገጻችን የኢትዮጵያን ዚስ ዊክ ወይንም ኢትዮጵያ በሳምንት ድረገጽ ሳምንታዊ የሬዲዮ ፕሮግራማችን እንግዳ በመሆንህ በአድማጮቻችን ስም በጣም ነው ማመሰግነው። በሚቀጥለው ጊዜ ተመሳሳይ የሆኑ ውይይቶች ይኖሩናል ብዬ ተስፋ አረጋለሁኝ። ምናልባት ከአድማጮችም የሚቀርቡልህ ጥያቄዎች ይኖራሉ። እነዛ ጥያቄዎች ወይም አስተያየቶች ካሉ በእኛ በኩል አድማጮች ለኢሊያና ወይንም እንዲሁም ከሌላ እህት ጋራም እንደዚሁ ያደረግነው ውይይት አለ፣ በሚቀጥለው ሳምንት ይዘንላችሁ እንቀርባለን። ያንን ጥያቄ ካላችሁ በቀጥታ ለሱም ሆነ ለእህታችንም የሚቀርብ ጥያቄ ይኖራልና በድረ ገጻችን በኩል መልእክት አስተላልፉልን፣ እነሱን አሰባስበን እንደገና እንግዶቻችን አድርገን እናቀርባቸዋለን። ኢሊያና መልካም ሳምንት እመኛለሁ። በእኔ በኩል አመሰግናለሁ። መልካም ቀን።
እሺ ጌታ፣ አንተም እግዚአብሔር ይባርካል። በጣም ነው የማመሰግነው።
ኦኬ። አርማቻችን ፕሮግራማችን ይቀጥላል። አሁን ደግሞ በመስመራችን ላይ የዞትሪ ፕሮግራማችን ተባባሪ ሆነችው ቤተልሔም ሰለሞን ወይንም ቤቲ 120 በኢትዮጵያ ቴሌቪዥን ላይ በነበረችበት ወቅት ያገኘችው ስም ነው። አድማጮች፣ እዚህ ሀገር አሜሪካ ከቤተሰቧ ጋር ኑሯን ብታደርግም ተመሳሳይ የመድረክ ዝግጅቶችን እያደረገች ትገኛለች። ዝግጅቱ በቦልቲሞር ከተማ ቢደረግም በአካባቢው ያሉ የቅርብ ከተሞች እንደ ሲልቨር ስፕሪንግ፣ ዋሽንግተን ዲሲ፣ ቨርጂኒያ ያሉ ነዋሪዎች በዚህ ፕሮግራም ላይ ሊገኙ ይችላሉ በሚል ነው ይህንን ውይይት የምናደርገው። እና ቤቲ፣ እንግዲህ በቅድሚያ የዝግጅታችን እንግዳ ልበል መሰለኝ፣ እንግዳ እንኳን አይደለሽም፣ በመሆንሽ በአድማጮቻችን ስም እያመሰገንኩኝ፣ ዝግጅቱ እንዴት እየሄደ ነው?
ዝግጅቱ ያው እንደተለመደው ጉድ ጉድ እያልኩኝ ነው ያለሁት። ብሎ የተለያዩ ስፖንሰሮችን መሰብሰብ፣ ከዛ በኋላ ፕሮግራሙ የመጀመሪያ አይደለም፣ ብሎ ወደ አራተኛ ነው ይሄኛውን ሳዘጋጅ። ከዛ ደግሞ እዚህ ፕሮግራም ላይ እንዲመጡ የተለያዩ ሰዎችን ማለት እንግዳ ሆነው ይጋበዙ፣ ፕሮግራም ታዳሚዎች ልጆቻቸውን ይዘው እንዲመጡ ደግሞ ያው እየጋበዝኩኝ ነው ማለት ነው።
እንግዲህ ቤቲ፣ ያው አድማጮችም እንደሚያውቅ ይሄ ዝግጅት የመጀመሪያ አይደለም። ከአሁኑ ጋራ እንግዲህ ወደ አራት ጊዜ አዘጋጅተሻል እና ይህን ነገር ስታዘጋጅ መቼም የራስሽ የሆነ አላማ አለሽ እና ምንድን ነው የዝግጅቱ ዋና አላማ ምንድን ነው? በተለይ እዚህ ላለው ኢትዮጵያዊ ሊያስተላልፈው የሚችለው መልእክት አለ ወይ? እዚህ ላሉ እዚህ ለሚወለዱ ልጆች ምንድን ነው የሚሰጠው ትምህርት አለ ብለሽ ታስቢያለሽ?
አላማ ምን መሰለ፣ በስደት ዓለም ላይ ስንኖር ልጆቻችንን ትምህርት ቤት ስንልካቸው የሀገሩን ቋንቋ ነው የሚለምዱት። አሁን አሜሪካን ሀገር የሚኖሩ ወይም የሚወለዱ እና የሚያድጉ ልጆች እንግሊዝኛን ነው እያወቁ እየተማሩ የሚሄዱ። ማለት ስትሰደድ እንደ ሀገሩ ነው እየሆንክ የምትሄደው። የኛ ልጆች የሚያዩት የተሰደዱበትን ሀገር ሰዎች ነው፣ እድገታቸውን፣ ጥሩ ጎናቸውን። ያው ጥሩ ጎን ብቻ ሳይሆን የትም ሀገር ስንሄድ የራሳችን የሆነ ደግሞ መጥፎ ነገር የምንለው ልጆቻችን እንዲቀስሙት የማንፈልጋቸው ነገሮችም አብረው አሉ። እኔ ደግሞ አላማ ብዬ ያስኩት ምንድን ነው፣ እነዛ ልጆቻችንን እንደ ሀገራችን እንደ ስደቱ እያደጉ ጎን ለጎን ደግሞ የእናት ያባራካቸው ሀገር ቋንቋ እንዳለን የራሳችን ባህል እንዳለን ልጆቹን ፊደል ማስቀሰሙ አስቸጋሪ ቢሆንም ግን የራሳችን የሆነ ፊደሎች እንዳሉንም እግረ መንገዳችንን ማሳየት እንችላለን። ለምሳሌ ቲሸርቶች ይሸጣሉ። ቲሸርቶቹ ላይ ሀሁሂሃ የምንላቸው የራሳችን ፊደሎች አሉ እና እነሱን እያሳየን ልጆቻችንን ማሳደግ ባህላችንን ማሳየት ነው። ራሳችንን ማንነታችንን ለልጆቹ ማውረስ ማለት ነው በእኔ አስተሳሰብ። እና ልጆቹ ይምጡ፣ ልጆቹ ስለ ሀገራችን ስለ ኢትዮጵያ የተለያዩ ነገሮች ይጠየቃሉ። ባያውቁትም የሚሰጡት መልስ ዛሬ ያስቃል፣ ግን ያው ሲያድጉ ደግሞ ይወቅሱናል። እነዚህ ልጆች ይህን ነገር እኮ ልጆንን ብታስተምሩን ልጆንን ብትነግሩን ኖሮ በልጅነታችን እያወቅ ነው እናድግ ነበር የሚል ወቀሳ አይቀርልንም። ልጆቹ የሆነ አካለ መጠን ላይ ሲደርሱ ግን በዚህ የምንሄድ በዚህ አቅሜ በፈቀደው መጠን የራሳችን የቡና ስነ ስርዓት እዛ መድረክ ላይ አለ። ባለፈው ፕሮግራሜ እንደውም የኢትዮጵያ የአበሻ የፋንክሽን ሾ ትርኢት ነበረ። እዛ ላይ ልጆቹ ፋሽን ሾ ትርኢት እንዲያሳዩ መድረኩን ሰጥተናቸዋል። የመጀመሪያው ፕሮግራም ላይ ደግሞ የልጆች መድረክ ነበር። ልጆቹ ወጥተው መድረኩ ላይ ስለ ኢትዮጵያ ስለሚያውቁት ነገር ሲጠየቁ፣ ከኢትዮጵያ በጣም የሚወዱት ምግብ ሲጠየቁ የሚናገሯቸው ኢቨን የሚበሉትን የኢትዮጵያ ምግብ ስሙን እንኳን አያውቁትም ነበር አንዳንዶች ልጆች። እና የራሱ የሆነ በጣም የሚያስቅ ነገር ፈጥሯል። ግን ብዙ ሰዎች አይዲያውን ወደውታል እና ያ ነገር እንዲቀጥል ነው የኔ ሀሳብ። ከዛ በተጨማሪ ደግሞ ባለሙያዎች አሉ። ባለሙያዎች ስለ ለምሳሌ ባለፈው ፍልፍሉ መጥቶ ነበረ እና ፍልፍሉ አሜሪካን ሀገር መግባቱን እና የፍልፍሉን ችሎታውን የሚያሳይበትን መድረክ ወይም በስደት ላይ ላለን ኢትዮጵያውያኖች አላገኘነውም ወይም በአካላት አግኝተነው ለማናቅ ሰዎች እንዲህ አይነቱ መድረክ ተፈጥሮ ፍልፍሉ ከብዙ ሰዎች ጋር ተገናኝቷል። እዚህ መድረክ ላይ ፍልፍሉ ያለውን ችሎታውን አቅሙን እምለ ከስራ ወደ ቤት የሆነ ኑሯችንን አንዳንድ ጊዜ በሆነ ነገር ልናዋዛው ይገባል እና ቀልድ ቀላቅሎበት የሚያስቁ ነገሮችን አጫውቶን ነው የሄደው እና እነዚህ መድረኮች ለባለሙያዎችም ጭምር እድልን ይፈጥራል ብዬ ስለማስብ ነው በየአመቱ ይህ ነገር እንዲለመድ እየታገልኩ ያለሁት።
በጣም አመሰግናለሁ ቤቲ። አድማቻችን፣ በነገራችን ላይ እየተወያየን ያለ ነው ከጋዜጠኛ ቤተልሔም ሰለሞን ወይንም ቤቲ መቶያ ጋር ነው። እንግዲህ አድማጮች ማወቅ ያለባቸው ነገር ያለ ይመስለኛል። ዝግጅቱ የት ነው የሚካሄደው? መቼ ነው የሚካሄደው? ሰዓቱስ መቼ ነው? ይህንን ነገር እስኪ ምናልባት ብዙ አድማጮች ይህን ፕሮግራም የሚሰሙ በዚህ አጋጣሚ ማወቅ ይፈልጋሉ እና በዚህ በኩል እስኪ ፍላየሩን ለማያገኙት ይህንን ብትጠቁሚያቸው
ጥሩ። ፍላየሮቹን በነገር ላይ ኢትዮጵያን ዚስ ዊክ ላይ ፖስት ተደርጓል። እንዲሁም ነው ፌስቡክ ላይ ቼክ ሲያደርጉት ፍላየሮቹ አሉ እዛ ላይ። ግን አድራሻውን ያንን እድሉን ወይም ጊዜው ኑሯቸው ለማያዩ ሰዎች አድራሻውን ልጠቁም እችላለሁ። ዳይመንድ ሁካል ላውንጅ ነው የሚዘጋጀው። አድራሻው 515 ሳውዝ ብሮድዌይ ባልቲሞር ሜሪላንድ 21231። ሰዓቱ ሜይ 11 ነው። የሚቀጥለው ሳምንት ነው የምናደርገው። በዚህ አጋጣሚ ሁላችሁም እናቶች እንኳን ለእናቶች ቀን በሰላም አደረሳችሁ ላለው ግረ መንገዴ ሜይ 11 የእናቶች ቀን ይከበራል። ሰዓቱን የምናደርገው ከ3 ሰዓት ከሰዓት በኋላ እስከ 5 ሰዓት የ2 ሰዓት ፕሮግራም ነው። ህጻናት ነጻ ናቸው። የመግቢያ ዋጋ 20 ብር ብቻ ነው። እንዳልኩ ነው አሁን እነዚህ ገንዘብ የሚሰበሰበው ማለት ከዚህ ትኬት እና ከስፖንሰሮቹ የሚመጣው ገንዘብ ለእነዚህ ባለሙያዎች በቂ ገንዘብ እንኳን ሳይሰጣቸው ነው የሚመጡት። እነሱም ችሎታቸውን ማቅረብ ስላለባቸው ባህሉ እዚህ ጋር የሁላችንም ርብር ባይኖርበት ኖሮ መቅረብ ስለማይችል ወይም ሁላችንም ተሰብስበን ባናደርገው ኖሮ ይሄ ነገር ሊሰራ እንደማይችል በማመን እነዚህ ከስፖንሰሮች በሚገኝ ገንዘብ እና ከዚህ ትኬት በሚገኝ ገንዘብ እንዳልኩ ነው ነዳጅ አውጥተው የሚመጡት ከሩቅ ቦታ ነው። ከቨርጂኒያ፣ ከሲልቨር ስፕሪንግ፣ ከዲሲ ነው የሚመጡት። አሁን እዚህ ፕሮግራም ላይ የሚገኙልኝ ባለሙያዎች እና ለእነሱ የሚሰጥ ገንዘብ ነው እና በዚህ አጋጣሚ ስፖንሰሮች ይህንን በጣም ላመሰግናቸው እወዳለሁ። እምነት መጣል ማለት ነው ይሄ ነገር እንዲሰራ አስቤያለሁኝ እና ስፖንሰር አድርጉኝ ስላቸው እምነት ጥለውብኝ እሺ ብለው ፍቃዳቸውን ማሳየታቸው ራሱ በጣም ሊመሰገኑ ይገባቸዋል እና ወንደፈን በዚህ አጋጣሚ እነሱንም ማመስገን ወዳለሁኝ።
ጥሩ ነው። አድማጮች ምናልባት እንደገና ይህንን አድራሻ በደንብ እንዲያውቁት 515 ሳውዝ ብሮድዌይ ዚፕ ኮዱ 21231 ነው። ትክክል ነኝ?
ትክክል ነኝ።
እና ሜይ 11 2014 ነው የሚካሄደው። ያን ቀን የእናቶች ቀን ነው። ጥሩ አጋጣሚ ነው። ሰዓቱ ደግሞ ከ3 ሰዓት እስከ 5 ሰዓት ነው ማለት ነው። ቅዳሜ ነው የሚውለው ቤቲ? ነው እሁድ ነው?
እሁድ ቀን ነው። ሜይ 11 እሁድ ነው የሚውለው።
እንግዲህ ምናልባትም በዚህ አጋጣሚ ስፖንሰሮችን ምናልባት ማስተዋወቅ ካለብሽ እነሱን ማስተዋወቅ ትችያለሽ። አስፈላጊ ነው ብዬ ስለማምን ነው። በአንቺ በኩል ምን ይመስልሻል?
ትክክል ነው። መጀመሪያ ማመስገን የምወደው ናዝሬት ባልትናን ነው። በሚገርም ሁኔታ ናዝሬት ባልትና ዋናው መስሪያ ቤቱ ያለው ቨርጂኒያ ውስጥ ነው እና በስልክ ነው ያነጋገርኳቸው። ይህ እንደዚህ አይነት ስራ ሊሰራ ነው፣ ባህላችንን ልጆቻችንን የሚገነባ አሁን ቅድም እንደገለጽኩልህ ነው ለባለሙያዎች መድረክ የሚፈጥር እንደዚህ አይነት ስራ ነው ስላቸው፣ በሚገርም ሁኔታ አንዴ ነው ፈቃደኝነታቸውን ያሳዩኝ እና ናዝሬት ባልትና በጣም ላመሰግናቸው እወዳለሁ። በዚህ አጋጣሚ የዘወትር ተባባሪዎቼ ዳማ ስራው ከሲጀምር ጀምሮ እስካሁን ድረስ አብረውኝ ናቸው እና በዚህ አጋጣሚ ወይዘሮ የሺን የዳማ የመጀመሪያዋ መስራች በጣም ላመሰግን እወዳለሁኝ። ክዊን ሼባ ሬስቶራንት እዚህ ባልቲሞር ነው ያለው። ብቸኛው ባልቲሞር ኖሮ ስፖንሰር ያደረገኝ ብቸኛው ክዊን ሼባ ነው እና አቶ ንሩልኝን በዚህ አጋጣሚ ላመሰግነው እወዳለሁ። አቶ ንሩልኝ ለ3ኛ ጊዜ ነው ይህንን ፕሮግራም ማዘጋጀውን ስፖንሰር ሲያደርገኝ እና በጣም ላመሰግነው እወዳለሁ። እና እቴቴ ሬስቶራንት እንዳልኩ አሁን 3ቱ ከባልቲሞር ውጭ ናቸው እና ወይዘሮ እቴቴን የእቴቴ ሬስቶራንት ባለቤትን በጣም ላመሰግናቸው እወዳለሁ። እና እንዲሁም ኢትዮጵያን ዚስ ዊክ እናንተ በየአመቱ ይሄንን ፕሮግራም ታዘጋጅ አብራችሁናችሁ እና ወንደሰን እዚህ አጋጣሚ በጣም ላመሰግን እወዳለሁ። እግዚአብሔር ይስጥልኝ እንዲህ የሚያበረታታ እንደዚህ እንደዚህ አይነት ስራ ሲሰሩ ቆንጆ ነው። ቀጥይበት ምን አሳፊ ስራ አይደለም እንዳልኩ ለባህሉ ሁላችንም ለስሜታችን ለሙያችን የምንሰራው ነገር ላይ ስንታገል ከጎናችን ሁሉ በርታ የሚል ሰው ማግኘት በጣም አስቸጋሪ ነው እና ወንደሰን በዚህ አጋጣሚ በጣም ላመሰግን እወዳለሁኝ። በጣም አመሰግናለሁ እግዚአብሔር ይስጥልኝ። በዚህኛው ፕሮግራሜ እንግዲህ ባለፈው ዝግጅቴ አንተ የእናቶችን ጥናት መልክተ ስለ እናቶች የተለያዩ ሰዎችን ስትጠይቅ እንግዲህ አድርገህ ጋብዘኸኝ ነበር እና እናቴ ኢትዮጵያን ብትሆኚ መልካም የእናቶች ቀን ይሆንልሽ የሚል መልዕክት አስተላልፌ ነበረ። በአሁኑ የእናቶች ቀን እናቴ አብራኝ ነው የእናቶችን ቀን የምታከብረው እና ይሄኛው በዓል ከሌላው ቀን ይለያል እና በዚህ አጋጣሚ በጣም የምወዳት እናቴን በጣም የምወደውን አባቴን አጠገቤ አድርጌ እናቶችን ቀን የማከብረው እና ይሄ ፕሮግራም ይሄ እናቶች ቀን ይለያል እና ይህንን ሁሉ ጊዜ ከኋላ አብሮኝ የነበረው ባለቤቴን አበራ ሳላይን በጣም ላመሰግነው እወዳለሁ። ምክንያቱም አንድ ነገር ስትሰራ ከኋላ ያለ ሰው ጎበዝ ነህ በርታ፣ በቃ ለምትወደው ሙያ ምንም ነገር ለማታገኝበት ነገር ግን ውስጥ ላለው ለፍላጎት ለምትከፍለው መስዋዕትነት በጣም ቆንጆ ነው በርታ የሚልህ ሰው አጠገብህ መኖሩ ሁልጊዜ መጨረሻ ላይ ውጤታማ እንድትሆን ያደርግሃል እና ባለቤት ያበራ ሳሌ ከኋላ ሆኖ የማደርገውን ነገር በሙሉ ጥሩ ነው ባይለኝ ባይረዳኝ ኖሮ ከአንደኛው ፕሮግራም ወይም ከሁለተኛው ፕሮግራም አላልፍም ነበረ እና ሁሌም አብሮኝ ስላለ ሁሌም ስለሚረዳኝ ስለሚያግዘኝ በሞራልን የሚሄድበት ቦታዎች በሙሉ አብሮኝ ስላለ እስካሁን ቆይቷል። ይሄ ዝግጅት ለለ ነው እንጂ በጎን ለጎን ደግሞ አንዳንድ ሰዎች አሉ ምን የተለያየ ከጎኑ ይሄ ፕሮግራም ውጤታማ አይደለም ዝም ብሎ መድከም ነው ሰው አይመጣም እንዲህ አይነት ነገር ብዙ መጨረሻው አያምርም ምናምን የሚል አስተያየት የሚሰጡ ሰዎች አሉ። ግን እኔ እራሴ እስከ መጨረሻው ይህንን ስራ ሄጄ መቀጠል ወይም መጨረሻ ላይ በጣም ብዙ ገንዘብ ያስገኝልኛል ብዬ የምሰራው ስራ አይደለም። እኔ ብተወው አንድ ሌላ ሰው በቃ የእሷ ሀሳብ ባህሉን ይዞ መቀጠል ለልጆቻችን ይሄንን መድረክ መፍጠር ይህም የእኔ ልጅ ከሌሎች ልጆች ጋር ሄዶ ጓደኝነት ሰጠው መምጣት መጫወት መሳቁ ራሱ ከራሱ ሀገር ሰዎች ጋር የራሱ የሆነ ለኔ የሚፈጥርልኝ ደስታ አለው እና ያንን ነገር እኔ ይዤ እቀጥላለሁ የሚል አብሮኝ ሌላ ሰው እዚህ ጋር ባልትኒ ውስጥ እንዲፈጠርም ጭምር ነው የምፈልገው እንጂ ከመጨረሻው ብቻዬን መስራት አለብኝ የኔ ሙያ ነው ለሌላ ሰው አልሰጥም ሀሳቤንም አላጋራም የሚል አስተሳሰብ የለኝም። ግን ሌላቻችን አንዳችን አንዳችን እየተካል ተመሳሳይም ሆነ አዲስ ሀሳብ ምንም ይፈጠር ግን ባህሉ እንዲቀጥል ነው የምፈልገው። አሁን ስፓኒሾች እንደሚያደርጉት በየጊዜው የተለያየ ነገር ይዘጋጃል። ስፓኒሽ ፕሮግራም ይሰበሰባሉ። ያንን ነገር ነው መፍጠር የኔ ሀሳብ ያለው እና በዛ አጋጣሚ እንግዲህ በጣም አመሰግናለሁ ኢትዮጵያን ዚስ ዊክ ወንደሰንም አንተንም በጣም አመሰግናለሁ።
እሺ ቤቲ፣ በርግጥ ትልቅ ስራ ነው። እኔም በግሌ ይሄንን ጉዳይ ስለምከታተል እኔም አቀዋለሁኝ። እንደውም ማጋነና ይሁን እንጂ ኮሚኒቲ የኮሚኒቲ ስራ ነው እየሰራሽ ያለሽውና ቀላል አይደለም። የባለቤትሽ መገዛ አለ የቤተሰቦችሽም ይኖራል፣ ግን ኃላፊነቱን መውሰድ በራሱ ቀላል አይደለም። ቀደም በመግቢያ ላይ ጠቅሰሽዋል። አንደኛ የዚህ ፕሮግራም ዋና አላማ ባህላችንን ለመጠበቅ እዚህ ለተወለዱ ልጆቻችን ባህላቸውን እንዲያቁ እንዲማሩ ለማድረግ፣ ሁለተኛ ደግሞ በተለያየ ጊዜ ከሀገር ቤት ወጥተው ግን ጥሩ ክህሎት እያላቸው የኪነጥበብ ችሎታ እያላቸው መድረክ ያላገኙ የኪነጥበብ ሰዎች አሉ። እነሱን ደግሞ ማገናኘትና ማስተዋወቅ በራሱ ራሱን የቻለ አንድ ትልቅ ስራ ነውና በእርግጥ ነው የምለው እኔ እየሰራሽ ያለሽውን ነገር ከበፊትም ጀምሮ አቀዋለሁኝ እና ጥሩ ነው በርቺ ነው የምለው ወክሬ ማለት ነው። እንግዲህ አሁን ዝግጅትም ጥሩ ይሆናል ብዬ ነው ማስበው። እንግዲህ ሁላችንም እንገኛለን አድማጮች በዚህ አጋጣሚ እንግዲህ ፕሮግራሙ የሚከናወንበት የሚዘጋጅበት ቀን ሜይ 11 2014 የእናቶችን ቀን አስመልክቶ ነው። ጥሩ አጋጣሚ ነው። ቤተሰብ ሆናችሁ መምጣት ይችላላችሁ። ሰዓቱ ከ3 ሰዓት እስከ 5 ሰዓት ነው። የአድራሻው 515 ሳውዝ ብሮድዌይ ቦልቲሞር ሜሪላንድ ነው የሚካሄደው። ምናልባት አድማጮች በዚህ አጋጣሚ በስልክ አንቺን ሊያገኙ ቢችሉ የስልክ ቁጥርሽን መስጠት ይችላልሽ ወይስ ሌላ የሚያገኙበት መንገድ አለ? ኦኬ።
አዎ። 4435311420 ተጨማሪ አንዳንድ መረጃዎችን ተፈልጉ። በዚህ ስልክ ቁጥር ሊያገኙኝ ይችላሉ።
ጥሩ ነው። ቤቲ እንግዲህ የሰዓት ጉዳይ ነው፣ ሰዓታችንም እየሄደብን ነው። አድማጮች እንግዲህ በዚህ ፕሮግራም ላይ ትገኛላችሁ የሚል እምነት አለን። እኛም እንገኛለን። እንደገና በድጋሚ የዝግጅቱ ቦታ 515 ሳውዝ ብሮድዌይ ቦልቲሞር ሜሪላንድ ነው። ሜይ 11 2014 ከ3 ሰዓት እስከ 5 ሰዓት ከ3 ፒኤም እስከ 5 ፒኤም ነው የሚካሄደው። በበለጠ ደግሞ ተጨማሪ መረጃ ለማግኘት ከፈለጋችሁ በቀጥታ ቤቲን የምታገኙበት ቁጥር አለ። 4435311420 ነው። ቤቲ እንደው በመጨረሻ ላይ ልጠይቅሽ የምፈልገው ነገር እንደው ሚስጥር የማይሆን ከሆነ እነማን ይገኛሉ በዚህ ቦታ ላይ? ወይስ ያን ቀን ዝም ብለን በተስፋ እንጠብቅ?
ኢትዮጵያ እነዚህ ሙዚቃው መድረክ የሚዝንናቸው አሁን ቨርጂኒያ እና ሲልቨር ስፕሪንግ ሰርግ የሚጫወታሉ። የተለያዩ ቦታዎችም ላይ እንትን ይጫወታሉ። ምል ወላይትኛ፣ ትግርኛ፣ ጉራጌኛ፣ አማርኛ ሁሉንም ቀላቅለው ሙሉ ባንድ ነው ይዘው የሚመጡት እና ሙዚቃውን እነሱ ናቸው የሚይዙልን። ሌሎቹ እንግዶቼ ሚስጥር ነው የማደርገው። እዛው ስትመጡ በእንግድነት የምታዩዋቸው ይሆናሉ።
እሺ፣ ጋዜጠኛ ቤተልሔም ሰለሞን ስለነበረን ጊዜ በጣም እያመሰገንኩ በድረገጻችን አድማጮች ማለትም በኢትዮጵያን ዚስ ዊክ ዳት ካም ሳምንታዊ የሬዲዮ ፕሮግራም እና እንዲሁም በድረገጽ አንባቢዎቻችን ስም በጣም አመሰግናለሁ። በዚህ አጋጣሚ የፕሮግራሙን ፍላየር ድረገጻችን ላይ በተለያዩ የድረገጻችን መስኮቶች ላይ እናስቀምጣቸዋለን። እንግዲህ አድማጮች የዛሬ ፕሮግራማችን በዚሁ እየተጠቃለለ ነው። ቤቲ ስለነበረን ጊዜ በጣም አመሰግናለሁ። ምናልባት እንደ መጨረሻ አንድ ቃ ያህል ያለ መሰለኝ የምታስተላልፊው መልእክት ካለ ለአንቺ ለቃለሁ። በተረፈ እኔ በጣም አመሰግናለሁ እንደገና ቀርበሽ እንግዳችን በመሆንሽ።
እኔ በጣም አመሰግናለሁ። ልጆቻችሁ ይምጡ፣ እነዚህን ፕሮግራሞች ይዩ፣ ባህላችንን የሚያዳብር ባህላችን ላይ የሆነ ደስ የሚል ነገር መፍጠር ለልጆቹ ቋንቋውን አለባበሳችንን እንደው ብትችሉ እንደውም እኛ ፕሮግራም ላይ ስትመጡ የምመክረው አብዛኞቹ ታዳሚዎችም ከደሴ የነበሩትም እንደሚያውቁት የኢትዮጵያን የሀገር ባህል ልብስ ለብሳችሁ ምትመጡ ጋብዛለሁ ሁላችሁን። ምክንያቱም የባህል ሾ የባህል ምሽት ነው፣ ለዛ ነው።
እሺ ቤቲ፣ እንግዲህ ሁላችንም እዛ እንገናኛለን። በተረፈ መልካም ምሽት እመኛለሁኝ። እንግዲህ አመሰግናለሁ።
እኔም አመሰግናለሁ።
እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች። ፕሮግራማችንን ለመከታተል እድል ያላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙ ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኟቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።